Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የዛሬ አርብ ታህሳስ 9 2013 ዓ.ም ተመረጠ ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል
በየቤቱ በየመስታ ቤቱ በየማህበራዊ ሰርክሎቻችን ግን የሴቶች ላይ የሚደረገው ጫናና ጥቃት እስካሁን በከፍተኛ ደረጃ የሚታዩ ነገሮች ናቸው።
በጅጅጋ ከተማ ለ15ኛ ጊዜ የተከበረውን ሀገር አቀፍ የነጭ ሪቫን ቀን አስመልክቶ የሶማሌ ክልል ተጠባባቂ ርዕሰ መስተዳደር አቶ ሙስጠፌ መሐመድ ከተናገሩት የተቀነጨበን የሰማችሁት። ሙሉ ዝግጅቱን በምሽቱ ታደምጣላችሁ።
ገንዘቡን ከስር ከስር ስናገኝ ያው ወደ ስራ እያዋለን 8 የመማሪያ ክፍሎችን ያው 2 ሎኮች ሰራን ማለት ነው።
አሁን ደግሞ የሰማችኋት ማህበራዊ ሚዲያዎችን ለበጎ ስራ ለማዋል ከሚንቀሳቀሱ ወጣቶች መሃል አንዷ የሆነችውን አክሱማዊት አብርሃን ነው የምሽቱ እንግዳችን ናት። አብራችሁን ከመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። የህወሓት አመራሮች ያሉበትን ለጠቆመ 10 ሚሊዮን ብር ወሮታ የሚከፍል መሆኑን የኢትዮጵያ መከላከያ ሚኒስቴር አስታውቋል። ጥቆማውን የሚሰጡ ሰዎችን ማንነትም በሚስጥር እይዛለሁ ብሏል። ዛሬ ለመገናኛ ብዙሃን መግለጫ የሰጡት የመከላከያ ሰራዊት መረጃና ዋና መምሪያ ኃላፊ ሌተናል ጄኔራል አስራት ዲኔሮ ጁንታው ብለው የጠሩትን የህወሓት አመራሮችን በአጭር ጊዜ ውስጥ በቁጥጥር ስር አውሎ ለህግ ለማቅረብ እየተሰራ ነው ብለዋል። ተሸንፏል ያሉትን የህወሓት ኃይል አሁን ላይ የመዋጋት ህልውና የለውም ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ ትግራይ በነበረው ጦርነት ምክንያት ለተጎዱ ሰዎች መርጃ የሚውል 35.6 ሚሊዮን ዶላር መድቦ እየተንቀሳቀሰ መሆኑን አስታውቋል። ግጭቱ ከተጀመረ ወዲህ ወደ 50 ሺህ የሚጠጉ ነዋሪዎች ወደ አጎራባች ሀገር ሱዳን ተሰደዋል። ብዙ ሺዎችም በአገር ውስጥ ከቀያቸው ተፈናቅለዋል። የመንግስታቱ ድርጅት ትናንት ሐሙስ ባወጣው መግለጫ ከተመደበው ገንዘብ ውስጥ የተወሰነው ሱዳን ለሚገኙ ስደተኞች እርዳታ፣ ቀሪው ደግሞ በክልሉ ለሚገኙ ችግረኞች እንደሚውል አስታውቋል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና ባለቤታቸው ካረን ፔንስ ዛሬ ጠዋት የመጀመሪያውን የኮቪድ-19 መከላከያ ክትባት ወስደዋል። ህዝቡ ክትባቱ ለጉዳት እንደማይዳርግና ቫይረሱ ለመከላከል የሚጠቅም መሆኑን እንዲያምን ለማበረታታት በተያዘው ጥረት ሁለቱም ክትባታቸውን የወሰዱት በቀጥታ በቴሌቪዥን እየታዩ ነው። ፔንስ እና ባለቤታቸው ከዋሽንግተን ወጣ ብሎ በሚገኘው ዋልተር ሬዲ ሕክምና ማዕከል ከተከተቡ በኋላ ፔንስ ለከተቧቸው የሕክምና ባለሙያዎች ግሩም ስራን የሰራችሁት፣ ምንም አልተሰማኝም ብለዋል። ከእነሱ ተከትሎ ደግሞ የዩናይትድ ስቴትስ ሰርጅን ጀነራል ተከትበዋል። ሐኪሞቹ ታዲያ ሶስቱም ሁለተኛውን ክትባታቸውን ከ21 ቀን በኋላ ተመልሰው እንዲወስዱ አሳስበዋቸዋል። ናይጄሪያ ውስጥ ከትምህርት ቤታቸው ባለፈው ሳምንት በታጣቂዎች ተጠልፎ የነበሩ በአጠቃላይ 344 ወንድ ተማሪዎች ትናንት ሐሙስ ተለቀዋል። የናይጄሪያ ፕሬዚደንት ሙሐመዱ ባህሪ በልጆቹ መለቀቅ ሀገራችንም ዓለም አቀፉ ማህበረሰብም እፎይ ብለዋል ሲሉ በትዊተር ገጻቸው አስፍረዋል። የካቲሲና ክፍለ ግዛት አስተዳዳሪውን የደህንነት መስሪያ ቤቶቹንና የጦርና የፖሊስ ሰራዊቱንም ልጆቹን ለማስለቀቅ ስላደረጉት ጥረት ፕሬዚደንቱ አመስግነዋል። ተማሪዎችን ለማስለቀቅ የተከፈለ ማስለቀቂያ ገንዘብ ይኑር አይኑር ግን ለጊዜው አልታወቀም።
ሀብታሙን ለዜናው አመሰግናለሁ። አድማጮች የሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳነው ፕሮግራም እንለፍ። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ መንግስት የጉምዝ ታጣቂዎች ናቸው ያላቸው ግለሰቦች በአርሶ አደሮች ላይ ጥቃት መፈጸማቸው ተገልጿል። በጥቃቱ 2 የልዩ ኃይል አባላት መገደላቸውንና አንድ የአካባቢው የመንግስት ታጣቂ መቁሰሉንም የወረዳው ፖሊስ ጽህፈት ቤት አስታውቋል። የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝራላት።
ትናንት ከጧት 2 ሰዓት አካባቢ ከቤንሻንጉል ጉሙዝ ክልል ጋር በሚያዋስነው የአዊ ብሔረሰብ አስተዳደር ዞን መንታዋ ቀበሌ ሞጣ ቀጠና ውስጥ ከሁለት ልጆቻቸው ጋር በመሆን ማሳቸውን በመሰብሰብ ላይ በነበሩ አርሶ አደር ላይ የጉሙዝ ታጣቂዎች ቀስት በማስፈንጠር ጥቃት ለማድረስ ቢሞክሩም የአርሶ አደሩ ቤተሰቦች ሮጠው ማምለጣቸውን የወረዳው ፖሊስ ጽፈት ቤት ኃላፊ ምክትል ኮማንደር ደመላሽ ብርሃኑ ይናገራሉ።
ሁለት ሰዓት አካባቢ ገደማ በግምት አጫዳ የኛ ህዝብ ከኛ ክልል ውስጥ እያጫዱ ያሉ ሞተ ቀበሌ መንታዋ ቀጠና ሞተ ቀበሌ ይባላል። አባታቸው መጥቶ ተኩስ አስቀርቷቸዋል። ልጆች እንዲገሏቸው ነበሩ።
በሲቪሎች ላይ የደረሰ ጉዳት አለመኖሩን ነገር ግን አጥቂዎቹ የአካባቢውን ጸጥታ የሚያስከብሩ ሁለት የልዩ ኃይል አባላት መግደላቸውንና አንድ የሚሊሻ አባል ማቁሰላቸውን ኃላፊው ተናግረዋል።
እዛ ልዩ ኃይሎች ወዲያው ተደውሎላቸው ደርሰዋል። እዚህ መንታዋ ላይ ያሉት ከነሱ ላይ ሁለት ልዩ ኃይሎች ላይ እርምጃ ወስደውብናል። ቀኞች
የአማራ ክልል ልዩ ኃይሎች ናቸው የሞቱት።
ሁለት የተከበበውን ህዝብ ለማስቀረት ሂደው ቀድሞ መንገድ ላይ መሽገው ቆይተው ሁለት ልዩ ኃይሎችን መጥተዋል። በኋላ አንድ ሚሊሻ ደግሞ ቆስለዋል። ሁለት ሰው የሞተው አንድ ሰው የቆሰለ አንድ ሚሊሻ።
ከየት ነው የመጡት?
ከመተከል ዞን መንደሮ ወረዳ ጎንቻ የምትባል ቀበሌ ላይ ነው የመጡት። ጉብዞች
የመከላከያ ሰራዊትና የአማራ ልዩ ኃይል አካባቢውን የተቆጣጠሩ ሲሆን እስከ እኩለ ቀን የዘለቀ የተኩስ ልውውጥ እንደነበረም ምክትል ኮማንደር ደመላሽ ተናግረዋል።
አሁን ከሰዓት ተደዋውለን የመከላከያ አመራሮች ጋር ቦታው አስቸጋሪ ነው እዛ ለመግባት፣ የእኛ ኃይልም ያው እንደማይገባ ተከልክሏል። መጀመሪያውንም በእኛ ክልል ውስጥ ገብተው ነው የእኛን ልዩ ኃይል ላይም ጥቃት ያደረሱት እና መከላከያዎች ጋር አመራሮች ጋር ተደዋውለን ከድራጤና ከቡለን ኃይል መጥቶ በእኛ በኩል ገብቶ አሁን ጠዋት የጀመሩት እስካሁን ተኩስ ላይ ናቸው። አሁን እዛው ነው ያለው። እኔም እስቲል ነው ተኩስ ላይ ናቸው። ከባድ መሳሪያም ጭምር እየተኮሱ ነው መከላከያዎችን ገጥሞ። መከላከያውም በጣም ችግር ውስጥ ነው ያለው። እየባዘነ ነው ያለ። አንደኛው ቦታው ምቹ አይደለም። አሁን ሽፍቶችን ለማየት በሙሉ ለዋ ነው፣ ጫካ ነው። እሳቱ ከለበለበ ካልበለው አሁን ላይ ሁሉን ቁጥጥር ስር ማድረግ አይቻልም። እነሱ በሚያውቋት እርምጃ ይወስድ ሩጡ ይገባሉ። እዛ ስትገቢ እርምጃ ይወስዳሉ።
ጉሙዝ ታጣቂዎች ናቸው የተባሉት ስለታማ ነገሮችን ነው ወይስ የጦር መሳሪያ ይዘው ነው የሚመጡ?
መሳሪያ አለ በአብራራው ነው የኛ ልጆችን አሁን ትላንት የመጡት። በአብራራው መሳሪያ ነው በከባድ ብሬን ጭምር ይዘዋል። ከባድ መሳሪያም ይዘዋል። ሌላው ደግሞ ቀስት ይዛል። በአብዛኛው ግን የተሻለ መሳሪያ ነው የታጠቁት። ከመሰልጠኛ ቦታ አለ ግድምታ ፊልም የሚባል ማንዶራ ወረዳ መተከል ዞን ውስጥ ግድምዳ ፊልም የሚባል ማሰልጠኛ አለ። ከሁለት አመት በላይ ነው ያሰለጠኑት። በተደጋጋሚ ጊዜ እዚህ ቦታ ላይ ያሰለጥናሉ ብለን እናገራለን። ያው ቤንሻንጉል ጉሙዝ ደግሞ በሙሉ ከላይ እስከታች አመራሩ በህዋት የተጠበጠበ ስለሆነ ማንም አይሰማም።
በቤንሻንጉል ጉሙዝ ክልል እየተፈጸመ ባለው ብሔርን የለየ ጥቃት ውስጥ የአመራሩ እጅ እንዳለበት ማሳያ ነው የሚሉትን ምክትል ኮማንደሩ አክለው ይገልጻሉ።
አመራሩ ነው ምታልቁ ነው አማራ እንዲህ ሊያደርግ ነው እያለ የሚቀሰቅሰው። ከጉሙዝ ላይ ምንም ችግር የለበትም። የትኛውም አመራር ትንኮሰን ስትፈጠር አይመጣም። እኛ እስከ ቦታው ድረስ ሂደን እንደውለን ኑ አስጠግሷቸው አስመልሷቸው ብለን እንኳ ስንደውል ስልካቸውን ዘጋግተው የሚጠፉ።
የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ትላንት በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ የጉሙዝ ታጣቂዎች ፈጸሙት ስለተባለው ጥቃት የሚያውቁት ነገር እንደሌለ ገልጸው በተለያዩ ወገኖች የአመራሩ እጅ አለበት እየተባለ ለሚነሳው ሀሳብ የሚከተለውን ብለዋል።
የፖለቲካ አመራሩ በዚህ ውስጥ እጁ አለበት፣ ችግሩ እንዳይፈታ ችግሩ እንዲባባስ የሚያደርግ ካለ ክልሉ መንግስት ነገም ዛሬም እርምጃ ከመውሰድ ወደኋላ አይልም። እርምጃ በመውሰድም የሚታማ አይደለም። ባይዞ እርምጃ እየወሰደን ያለው ችግሩ እንዲፈታም ለአንዴና ለመጨረሻ ጊዜ ይሰረን ያለው ከዚህ ጋር ተያይዞ ችግሩን ለማቋጨት ያልተቻለበት እንደሚታወቀው እናንተ የምትረዱልን ብዬ ማስበው እንግዲህ ባለፉት 27 ዓመት በእኛ ክልል ታውቃላችሁ፣ የተለያዩ ብሔር ብሔረሰቦች ያሉበት ክልል ነው። የተለያየ ዳይቨርሲቲ ያለበት ክልል እንደመሆኑ ጋር ተያይዞ እንግዲህ ቲፒኤልኤፍ የኢኮኖሚ አሻጥር ሲሰራ ነበረ። የማዕድን ቦታዎችን ያለአግባብ ሲይዝ ነበረ። የእርሻ ኢንቨስትመንት መሬቶችን ያለአግባብ ይዞ ሲጠቀም የነበረበት ያ ሁሉ በአዲሱ ሪፎርም እና ሀገራዊ ለውጡን ተከትሎ ያልተገቡ መሬቶች ወደ መሬት ባንክ እንዲገቡ፣ የማዕድን መሬቶች ወደ ክልሉ መንግስት እጅ እንዲገቡ የተደረገበት ጋር ተያይዞ ይህን የጥፋት ቡድኑን በአንድም በሌላም በትጥቅም በስልጠናም በሎጂስቲክም በሀሳብም እየደገፈ ያለ መረዳት ያስፈልጋል። ቅድም ባልኩሽ መሰረት ብዙ እርምጃዎች ተወስደዋል። ግን ፈተና የሆነው ወቅቱ ክረምት ከመሆኑ ጋር፣ ሳሩ ጋር፣ ጫካው ጋር፣ የመሬቱ ጂኦግራፊካል አቀማመጡ አመቺ ካለመሆኑ ጋር ኦፕሬሽን ስራዎች እነዚህን የጥፋት ቡድኖችን ሙሉ በሙሉ ለማጥፋት አልተቻለም። ጦር እንግዲህ ወቅቱ ኦልሞስት ሳርም እየተቃጠለ ነው፣ ጫካውም ትንሽ ረገብ ያለ ነው። ከዚህ በኋላ እነዚህን ሽፍቶች አድ ነው ሁለት አይነት አቋቶች ተቀምጠዋል። በነገራችን ላይ አንደኛው ነው የመጀመሪያው ይሄ የጥፋቱ ቡድን ሰላማዊ በሆነ መንገድ ትጥቁን ሰጥተው ለክልሉ መንግስት እጅ እንዲሰጥ ጥሪ ተላልፏል በክልሉ መንግስት በኩል። ካልሆነ ግን ሚንታው ላይ የተወሰደው ዕጣ ፈንታ እሱ ላይ የማይደገምበት የህግ ማስከበር ዘመቻው ከወትሮ በተለየ ተጠናክሮ የሚቀጥሉበትና ቅድም እንዳልኩሽ ምቹ ሁኔታዎችም አሉ። አሁን ሳርም ጫካውም እየተቃጠለ ነው። መልካም ምድራዊ አቀማመጡም አሁን ሳሩ ከተቃጠለ ያን ያህል አያስቸግርም። የተሻለ እርምጃ ለመውሰድ የሚያስችሉ ሁኔታዎች አሉ።
ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ባወጣው መግለጫ በኦሮሚያ ክልል ወለጋ፣ በቤንሻንጉል ጉምዝ ክልል መተከል ዞን የሚታየው የህግ ጥሰት በመንግስት ትኩረት እንዳልተሰጠው ጠቅሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ምሽታችሁን ከኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። በቀጣይ የምናስተዋውቃችሁ ወጣት አክሱማዊት አብርሃ ትባላለች። ማህበራዊ መገናኛዎችን ለበጎ እያዋሉ ከሚገኙ ወጣቶች መካከል አንዷ ናት። በቅርቡም ጎንደር ለሚገኘው ቀያምባ ትምህርት ቤት ተጨማሪ ክፍሎችን በማስገንባት አስረክባለች። ይህ ከአንድ ሚሊየን ብር በላይ የወጣበት ግንባታ የተከናወነው ከበጎ አድራጊዎች የተገኘ የገንዘብ ልግስና ነው። ከሀብታሙ ስዩም ጋር ቆይታ ያደረገችው አክሱማይት እንዴት ወደ በጎ ስራው እንደገባች አጫውታዋለች። ቆይታቸውን እናድምጥ።
ትምህርት ቤቱ ያው ትንሽ የተጎዳ ትምህርት ቤት ነበረ። የመንግስት ትምህርት ቤት ነው። ወደ 38 ዓመት ገደማ ይሆነዋል ከተመሰረተ። በእንጨትና በጭቃ የተሰሩ የመማሪያ ክፍሎች ስለነበሩ ያው በእርጅና ምክንያት መፈራረስ ጀምረው ነበር። ሰው በአጋጣሚ ነው ወደ ትምህርት ቤቱ የሄድኩት። ቀለም ምናምን ለመቀባት ፈልጌ ነበር የሄድኩት። ያው ሳየው ግድግዳዎቹ የሚፈራረሱ ስለነበሩ ሜቢ እንደ ፕሮጀክት ይዤ ብንቀሳቀስ ይሻላል፣ አዲስ ብሎክ ነው የሚያስፈልገው እና እንደዛ አስቤ ተመለስኩኝ። ያው ሶሻል ሚዲያን ተጠቅመን ብዙ እንቅስቃሴ ያደረግኩኝ እኔም ባለቤቴም ዶነሮችን ለማግኘት ሞከርን። ያው የሶሻል ሚዲያ ሞስትሊ የፌስቡክ ጓደኞቼ በዛ በኩል ነው ዶነሮችን ያገኘ ነው። ገንዘቡን ከስር ከስር ስናገኝ ያው ወደ ስራ እያዋለን 8 የመማሪያ ክፍሎችን ያው 2 ብሎኮች ሰራን ማለት ነው።
ምን ያክል ጊዜ ፈጀ ይሄ አዳዲሶቹን ረድፎች ለመስራት? ምን ያክልስ ገንዘብ ለማስተባበር ቻላችሁ?
ስራ ከጀመርንበት ጊዜ ጀምሮ እስከምንጨርስ 4 ክላስሩም ያለው አንድ ብሎክ 7 ወር ወስዷል። ከዛን ለ6 ወር አረፍንና እንደገና ሁለተኛውን ብሎክ ትንሽ ገንዘብ ከያዝን በኋላ ጀመርን። እሱም በተመሳሳይ ወደ 7 ወር ገደማ ወስዷል። ስለዚህ እያንዳንዳቸው 2 ብሎኮች 7 ወር ወስደዋል። የገንዘብ ማሰባሰቡም በዛው ነው የሄደው። ማለት ከስር ነው ገንዘቡንም ማሰባሰቡንም ስራውን መስራቱንም ፓራለል ነው የሄደው። ገንዘብ የተሰባሰበው ሙሉ ስራው ወደ 1.71 ሚሊዮን ብር ወስዷል። 8 ክላስሩም ለመስራት 1.4 ሚሊዮን ገደማ ተሰብስቦበታል።
ትምህርት ቤቱ አዳዲስ ረድፎች እንደተገነቡለት ከታወቀ በኋላ ከአካባቢው ማህበረሰብ፣ ከትምህርት ቤቱ ተማሪዎች ስላገኘሹ ምላሽ ንገሪ።
ደስተኞች ናቸው በጣም። እዛው አካባቢ ሰዎች ልጆቻቸው እዛው ነው የሚማሩት። ስለዚህ 650 ተማሪዎችን ይቀበላል ትምህርት ቤቱ። ትንሽ ትምህርት ቤት አይደለም፣ ብዙ ተማሪዎች አሉበት እና ተማሪዎችም በጣም ደስተኞች ናቸው። ኮሚኒቲው እዛ አካባቢ ያለው ማህበረሰብ በጣም ደስተኛ ነበር። ያው አካባቢው እኔ ተወልጄ ያደግኩበት ሰፈር ነው። እኔ ሴም ቀበሌ ላይ ነው እና ብዙዎቹን ሰዎች አውቃቸዋለሁ፣ በደንብ በአካልም አውቃቸዋለሁ ወላጆችም እና ያው ብዙ መርቀውኛል፣ ደስ ብሏቸዋል። የከተማው አስተዳደርም በጣም ደስ ብሎታል። ያው ጥሩ ነበር፣ ጥሩ ፊድባክ ነበር።
አሁን ደግሞ ሌላ ስራ ለመጀመር መነሳትሽን ሰምተናል። ቀጣዩ ልትሰሩ ያሰብሽው ጉዳይ ምንድን ነው?
ቤተ ንባብ ወይም የቤተ መጽሐፍት ግንባታ ለመጀመር ፈልጌ ያለው እና እዛ ላይ ነው እየሰራው ያለሁት። ሆፕፉሊ የካቲት ላይ ወደ ስራ እንገባለን። ኦን ግራውንድ የህዝብ ቤተ መጽሐፍ ነው የሚሆነው። ጎንደር በተለምዶ ኤልሼፕ አካባቢ የሚባል ሰፈር አለ። ቀበሌ 13 ላይ የሚገኝ አካባቢ ነው። ትንሽ ቦታው ጥሩ አይደለም፣ ማለት ደንስ ፖፑሌትድ ነው። በጣም ብዙ ሰው ያለበት ኤሪያ ነው ግን ምንም ነገር የለም ለወጣት ሊሆን የሚችል ነገር የለም መጠጥ ይበዛሉ ጫት ቤቶች ሲጋሬቶች ይበዛሉ እዛ ኤሪያ ላይና ያው ገጽታውንም ለመቀየር ለወጣቱም ደግሞ አማራጭ ለመስጠት ሊውሉ የሚችሉበት የተሻለ ቦታ የተሻለ ኤንቫይሮንመንት ለመፍጠር በሚል ነው እዛ የተነሳ ነው። ያው ጥሩ እየተንቀሳቀስን ነው። አሁን
እንግዲህ ብዙ ወጣቶች ብዙ ነገሮችን ለመለወጥ ያላቸውን አቅም በደንብ አልተጠቀሙበትም በሚል ወቀሳ ይቀርባል። ወጣቶች ለማህበረሰቡ የሚተርፉ ስራዎችን ለመስራት ምን መደረግ አለበት? ምንስ ማድረግ አለባቸው?
ያው በግሌ ማስራው እድል ሊሰጣቸው ይገባል ነው። ትንሽ ፑሽ ነው የሚፈልገው አሁን ወጣቱ ወደ ስራ ለመግባት ወይም ያው ጥቅም ያለው ነገር ኮሚኒቲ ሊጠቅም ሊረባ የሚችል ነገር ለመስራት ቻንስ ብቻ ነው የሚፈልገው። አሁን የኔን ፕሮጀክት ስጀምር ተጀምሮ እስከሚያልቅ ድረስ በባለሀብት ደረጃ የተሳተፈበት ማንም ባለሀብት የለም። እዛ ፕሮጀክት ላይ የትምህርት ቤቱን ፕሮጀክት በሙሉ ሰርተን እስክንጨርስ አብዛኞቹ ሶሻል ሚዲያ የሚጠቀሙ ፌስቡክ የሚጠቀሙ ወጣቶች ናቸው ዶነሮቼ የነበሩት ማለት ነው። እና ትልቅ የሚባል ዶነር አልነበረም በባለሀብት ደረጃ ኦር በተቋም ደረጃም ያገዛ አልነበረም ነበር እዛኛው ላይ። እና ትንሽ ቅስቀሳ ብቻ ነው የሚፈልገው ማለት ነው። እኔ የተረዳሁት ያንን ነው። የኔ ነገር ይዤ ስመጣ አሁን የኔ 2000 ብር እዛች ጋር ሄዳ ወይ የኔ 3000 ብር እዛች ጋር ሄዳ ትምህርት ቤት ትሆናለች ወይ ብለው አላሰቡም ነበረ። ግን ያው እየሰራን እያሳየናቸው ስንሄድ they were happy እና አብዛኛው ወጣት ነው የተሳተፈበት ፕሮጀክት የሚመስለኝ። ያው እድሉ ቢመቻችላት ብዙ ሰው መውጣት ይችላል ብዬ አስባለሁ።
በምን ስራ ላይ ነው የተሰማራሽው? የነገው አክሱም ማየት ደርሳ ማየት የምትፈልጊበት ቦታ አሳለ ወይ?
ኤሌክትሪካል ኢንጂነር ነኝ በሞያዬ። ሃተካ ሲቲ ሶሉሽንስ ካምፓኒ የሚባል ድርጅት አለኝ አዲስ አበባ ውስጥ። እሱን ማኔጅ አደርጋለሁ። ሶ በሶፍትዌር እና ሲስተም ዲዛይኒንግ ላይ ነው ያለሁት። አሁን የግል ስራዬ እሱ ነው። ወደፊት ያው መምህር መሆን ነው የምፈልገው ሞር። ሶ በዩኒቨርሲቲ መግባት ፈልጋለሁ። ዩኒቨርሲቲ ላይ መስራት የምፈልገው እሱ ነው እንግዲህ አላማዬ።
መልካም እንግዲህ አክሱማይት ያሰብሽው ሁሉ እንዲሳካ እንመኛለን። የጋቢና ቪኦኤ እንግዳ ለመሆን ስለፈቀድሽ በድጋሚ አመሰግናለሁ።
እናንተም ታንኪዩ።
ሀብታሙንና እንግዳውን አክሱማዊት አብርሃን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀጣዩ ዝግጅታችን በሀገር አቀፍ ደረጃ በጅጅጋ ወደ ተከበረው የነጭ ሪባን ቀን ይወስደናል። የነጭ ሪባን ቀን የሴቶችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህይወት ለማሻሻል በሚል በዓለም አቀፍ ደረጃ የሚከበር ሲሆን በሀገር አቀፍ ደረጃ ሲከበር ዘንድሮ ለ15ኛ ጊዜ ነው። በአከባበር ስነ ስርዓቱ ላይ ንግግር ያደረጉት የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ የሴቶችን ህይወት ለማሻሻል ክልላቸው የሚችለውን ሁሉ ያደርጋል ብለዋል። የድሬዳዋ ዘጋቢያችን አዲስ ቸኮል ተጨማሪ አለው።
የሴቶች መብት ለማክበር የሚመከርበት የነጭ ሪባን ቀን በሀገር አቀፍ ደረጃ በጅጅጋ ከተማ ተከብሯል። የፌዴራል ላይ ክልል አመራሮች፣ አምባሳደሮችና ሌሎች እንግዶች በተገኙበት ነው ለ15ኛ ጊዜ በዓሉ የተከበረው። የሴቶችና ህጻናት ጉዳይ ሚኒስትሯ ወይዘሮ ፌሰን አብዱላሂ የሴቶችን ህይወት ለመቀየር ብዙ መስራት እንደሚገባ ነው የገለጹት።
ማንት ሀልከን ውሃን ኩሱጋና ሀይ ዋ ኢነይኑ ኡኢስታግኖ ታዕድየደ ዱመርካ ጋደ ጋር አሃን ዱመርካ
አሁን ሁላችንም እዚህ የተገኘ ነው የሴቶችን ጥቃት ለመከላከል ሲሆን በክልልም ሆነ በሀገር አቀፍ ደረጃ የሴቶችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሚና ለማሳደግ ብዙ መስራት ይጠበቅብናል። የሚደርሱባቸውን ጎጂ ባህላዊ ድርጊቶች ለመዋጋትም ሁላችንም መረባረብ አለብን። ስለዚህ የሴቶችን መብት ለማክበር፣ ጾታዊ ጥቃት እንዳይደርስባቸው ለመከላከልና ከሌሎች እኩል እንዲሆኑ የምንችለው ሁሉ መደገፍ አለብን ብለዋል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ፖሊሲና ስትራቴጂ ከመከለስና አስፈላጊውን በጀት ከመመደብ ጀምሮ የሴቶችን ህይወት ለማሻሻል ክልላቸው ብዙ ጥረት እንደሚያደርግ የተናገሩት
በአጠቃላይ እስካሁን በአገር አቀፍ ደረጃ የተሰጠው ትኩረት ተጠናክሮ እንዲቀጥልና በሶማሌ ክልልም የሴቶች ጥቃት በከፍተኛ ደረጃ የሚታይበት አካባቢ በመሆኑ በዚህ አካባቢም ከፖሊሲ ከስትራቴጂዎች ጀምሮ እስከ የሚያስፈልገው ሪሶርስ አሎኬት በማድረግ ይህንን ጉዳይ እንደ በጣም ትልቅ አጀንዳ ወስዶ መስራት እንዳለብን ለማሳሰብ ነው።
ግጭትና ጦርነት ያለባቸው አካባቢዎች በዋናነት ሴቶችን ተጎጂ ያደርጋል ያሉት አቶ ሙስጠፌ ለዚህም የሶማሌ ክልል ዋነኛ ምሳሌ ነው ብለዋል።
ባለፉት 2 ዓመታት ሶማሌ ክልል ውስጥ ከለውጡ ጋር በተያያዘ በሰላም በኩል የተገኙ ብዙ ምርታዎች አሉ። እነዛ ደግሞ ለሴቶች ጥቃት መቀነስ አስተዋጽኦ ያደርጋሉ። ምክንያቱም ብዙ ጊዜ የሴቶች ላይ የሚፈጸሙ ጥቃቶች ከግጭቶች ጋር የተያያዙ ስለሆኑ ቤት ውስጥ፣ ቢሮ ውስጥ ያሉ ጥቃቶች እንዳሉ ሆነው በሶማሌ ክልል ደረጃ በከፍተኛ ደረጃ በነበረው የሰላም እጦት የተጎዱት ሴቶች ናቸው። ለዚህም እስካሁን ድረስ በየጊዜው የመጡ ችግሮቻቸውን የሚያቀርቡ የተደፈሩ ሴቶች ቁጥር ቀላል አይደለም። ስለዚህ የለውጡ አንዱ ያመጣው ትልቁ እምርታ እንደዚህ አይነት በጦርነት ወይም በግጭት ምክንያት የሚፈጠሩ ሴት መድፈር ሁኔታዎች እንዳይኖሩ ቢያደርግም በየቤቱ በየመስሪያ ቤቱ በየማህበራዊ ሰርክሎቻችን ግን ሴቶች ላይ የሚደረገው ጫናና ጥቃት እስካሁን በከፍተኛ ደረጃ የሚታዩ ነገሮች ናቸው። ስለዚህ እነዚህን ለመከላከል በፌደራልም በክልል ደረጃን እጅ ለእጅ ተያይዘን የሚፈለገውን ቅንጅት በመፍጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች በተለይም በሶማሌ ክልል አካባቢ ከፍተኛ ተቀባይነት ስላላቸው ይህን አጀንዳ እንደራሳቸው አጀንዳ በመውሰድ ከመንግስት ጎን በመቆም ይህንን የሴቶች ላይ የሚደረገውን ጥቃት በአስተሳሰብ ደረጃም በተግባርም በመሬት ላይ በመውረድ ለመቀነስ በሚደረገው ጥረት ላይ እንዲያግዙን አደራ ለማለት ነው።
የሶማሌ ክልል የሴቶች ጥቃት በስፋት ይፈጸምባቸዋል ከሚባለው አካባቢዎች አንዱ እንደሆነ የተናገሩት የክልሉ የሴቶችና ህጻናት ጉዳይ ቢሮ ምክትል ኃላፊ ወይዘሮ ሰሚራ መሐመድ ይህን ለማስተካከልም የሚችሉት እንደሚያደርጉ ቃል ገብተዋል። ክልሉ በሴት ልጅ ላይ ልዩ ልዩ ጎጂ ባህላዊ ድርጊቶች ከሚፈጸምባቸው ክልሎች አንዱ ሲሆን የክልሉ ኋላቀርነትና ተደጋጋሚ ግጭትም ትልቁን ጫና የሚያሳድረው በሴቶች ላይ እንደሆነ ነው በመድረኩ የተነሳው። በወቅቱ የሳውዲ አረቢያ፣ የቱርክ፣ የኖርዌይ፣ ፊንላንድ፣ አየርላንድና ጃፓን አምባሳደሮች በሶማሌ ክልል የሰፈነው ሰላምና አዲሱ ሶማሌ ክልል አስተዳደር የሴቶችን ህይወት በማሻሻል ረገድ አዎንታዊ ሚና እየተጫወተ መሆኑን የሚገልጽ ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ዝግጅታችን ከጋቢና ቪኦኤ ይቀጥላል። አሁንም ቆይታችሁ ከኛ ጋር ይሁን። ከወር በፊት በትግራይ ክልል በተጀመረው ጦርነት ምክንያት ብዙዎች ወደ ጎረቤት ሀገር ሱዳን ተሰደዋል። ከስደተኞቹ መካከልም ነፍሰ ጡሮችና አራሶች ይገኙበታል። ባረፉበት የሱዳን ድንበር መጠለያ ካምፕ ውስጥም ልጆቻቸውን የተገላገሉ እናቶች አሉ። የካምፕ አስተዳዳሪዎች ስደተኞቹን ወደ ሌላ ጣቢያ የማዛዋወር እቅድ ቢኖራቸውም እናቶቹ ግን ገና ከተወለዱ የቀናት እድሜ ያላቸውን ጨቅላ ህጻናት ይዞ ወደ ሌላ ካምፕ መሰደዱ ከፍተኛ ስጋት ውስጥ ከቷቸዋል። የአሜሪካ ድምጽ አዘጋቢ ሄዘር ሙርዶክ ከሱዳን ድንበር የስደተኞች ካምፕ ሐምዳይት የላከችውን ዘገባ ኤደን ገረመው እንደሚከተለው አጠናቅራለች።
ባለፈው አንድ ወር ጊዜ ውስጥ በአስር ሺዎች የሚቆጠሩ ሰዎች በትግራይ ክልል የተነሳው ጦርነት እስኪያልፍ ድረስ በሰላም የሚቆዩበትን ቦታ ፍለጋ ወደ ሱዳን ሸሽተዋል። አብዛኞቹም ከቤትና ከቀያቸው ሲወጡ የለበሱትን ብቻ ይዘው በድንገት ነው የሸሹት። ብዙዎቹም ከባድ ጫና አለባቸው። ጽዮን በሐምዳይት ካምፕ ውስጥ ከተወለደች 25 ቀናት ተቆጠሩ። ወላጆቿ የነበሩበት አካባቢ በቦምብ መደብደብ ሲጀምር ነው መሸሽ የጀመሩት። ለሶስት ቀናት ያህል ዳገት ቁልቁለት አቋርጠው ሱዳን ደርሰዋል። እናቷ ምዕ ባለፍትዊ ስለ ጉዟቸው እንዴት አስረዳለች።
ከቤት የወጣሁት ፍንዳታና ተኩስ ሲጀመር ነው። ያኔ ድርስ ነፍሰ ጡር ነበርኩ። ያለፍንባቸው ጉድጓዶች በአይነ ምድርና በሽንት ጨቅይተው ነበር። በዛ ውስጥ መጓዝ ከባድ ነበር። ከዛ በኋላ ደግሞ ለሶስት ቀናት ያክል በበረሃ ውስጥ ተጉዘናል። እዛ ደግሞ እባቦች ነበሩ።
አራሷ ጽዮን ታዲያ ታማለች። ነገር ግን ካምፕ ውስጥ ባለው ሁኔታ እናቷ ምዕባለ የልጇን ችግር መለየት እንዳልቻለች ትናገራለች። በተጨማሪም ሌሎች እናቶች ጨቅላ ልጆቻቸው ጭንቀት ውስጥ እንደገቡባቸው ይናገራሉ። ገነት ወልደ ማርያም የአራት ወር ህፃን ልጇን ሰላማዊትን ይዛ የወጣችው ከወር በፊት ነበር። ከዛን ጊዜ ጀምሮ ልጇ ጤነኛ ለመሆኗን ነው የምትናገረው።
እዚህ ከመጣን ጀምሮ ልጄ በጣም ትቃዣለች። በዛ ላይ የበላችው ነገር ሁሉ ያስመልሳታል። ለሷ የሚሆን በቂ ምግብ ደግሞ የለንም።
ባለስልጣናት ስደተኞቹን ከድንበር ራቅ ወዳሉ የስደተኛ ጣቢያዎች ለማዘዋወር ጥረት እያደረጉ ይገኛሉ። ነገር ግን አንዳንዶቹ ስደተኞች ከተጠፋፏቸው ቤተሰቦች ጋር ለመገናኘት ባላቸው ተስፋ ምክንያት ወደ ሌሎች ካምፖች መዛወር አለመፈለጋቸውን ነው የሚናገሩት። በተመሳሳይ አራሶቹ እናቶችም በማይመች መንገድ ላይ ለአስር ሰዓታት ያክል ልጆቻቸውን ይዘው መጓዙ ለልጆቹ ጤንነት አደጋ አለው ብለው ይሰጋሉ። ብርሃን ኑሮዬ የሁለት መንትያ ልጆች አባት ነው። መንትዮቹ ያለ ጊዜያቸው የተወለዱ ሲሆን ግጭቱ ሲፈጠር ሐኪሞቹ የነበሩበትን ሆስፒታል ለቀው ሲሸሹ ወላጆችም ህፃናቱን ይዘው ለመሸሽ ተገደዋል። አሁን የእናታቸው ጡት ስለደረቀ ብርሃን በጣም ረካሽ ሆነ የዱቄት ወተት እየገዛ ልጆቹን ለማጥባት ይሞክራል። ነገር ግን ህፃናቱ እያገኙ ያሉት ምግብ ለእድገታቸው የሚያግዝና የተመጣጠነ አይደለም።
አሁን ልጆች ያሉበት ሁኔታ በጣም አስጊ ነው። እኛም በጣም ተዳክመናል። እንዴት አድርገን በህይወት እንደምናቆያቸው አናውቅም።
ብርሃን እዚህ ካምፕ ውስጥ ያለው የሰብአዊ ድጋፍ ከእለት ወደ እለት እየቀነሰ በመሄዱ ልጆቹን ይዞ እርዳታ ሊያገኝ ወደሚችልባቸው የስደተኛ ካምፖች በባስ ከመሄድ ውጪ ምርጫ እንደሌለው ይናገራል። በሐምዳይት የስደተኞች ካምፕ ውስጥ የሚገኙት አብዛኞቹ ስደተኞች ሁኔታዎች ሲረጋጉ ወደ ሀገራቸው የመመለስ ፍላጎት አላቸው። ነገር ግን በትግራይ ክልል ባለው የሞባይል ስልክና የኢንተርኔት መቋረጥ ምክንያት አሁንም ድረስ ከቤተሰቦቻቸው ጋር የተቆራረጡ ሲሆን ለጊዜው እየሰሙ ያሉት የግጭት የረሃብና የፍርሃት ዜናዎችን ብቻ ነው። ለሄዘር ሙርዶክ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻውት ስመኝሽ የቆየነን። በፌስቡክ ገጻችን @voa አማሃሪክ፣ በትዊተር #ጋቢናvoa እንዲሁም በኢሜይል አድራሻችን gabina@voanews.com ብላችሁ አስተያየቶቻችሁ ይላኩልን። የነገ ሰው ይበለን። መልካም
አዝናለሁ።